እንደሚታወቀው አፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን የሚፈታበት መንገድ ሁለት ነው። አንዱ ማንኛውም ማህበራዊ ችግር መንግስት ይፈታል ይጠብቃል። ችግሮች አሉ። በተለይ ኢትዮጵያ ማህበራዊ ችግር ብዙ ችግሮች አሉ። ማለት ደግሞ ብዙ ድሎች አሉ ማለት ነው። ስራ ፈጣሪ
ማህበራዊ ስራ ፈጣሪነት የምሽቱ መጽሔት ወግ የሚደራበት ጭብጥ ነው። እንግዳችን አቶ ክብረት አበበ ናቸው። የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ወዲህ ወደ ስቱዲያችን ብቅ ባሉበት ተወያይተናል። ከዘንድሮ የጳጉሜ ተሸላሚዎች ጋር እናገናኛችሁ።
የኔን ሳይሆን በአጠቃላይ ከአዲሱ ጀምሮ በሙያቸው አስተዋጽኦ ያደረጉትን መሸለም ማሰብና እውቅና መስጠት ለመጪው ትውልድ ምን ተሰራ ለማ የሚለውን እንዲያስብ በቅርብ ያሉትን ደግሞ የሰሩትን ሞት ከመንጠቁ በፊት እያመሰገናቸው እንድናልፍ የሚለው የሀሳቡ ማደግ በየቦታው መጀመሩ አስደስቶኛል።
ስሜቱ ቀላል አይደለም። በጣም ደስ ይላል። ደግሞ አይተውኝ የማያውቁ ሰዎች አንተነህ እንዴት ቦታ ወጣ በዚህ ሁኔታ ያቤት በማጥናት ብቻ ለሽልማት ያጭን ሰዎች አሉ። እንግዲህ ወደፊት ይከተላል ብዬ አስባለሁ። አላ ደግሞ አንተ ሰብሰብ አድርገህ ትችላለህ።
መጀመሪያ የሰማችሁት በኢትዮጵያ ጉዳዮች ላይ በሚያደርገው የነቃ እንቅስቃሴ የሚታወቀው አርቲስት ታማኝ በየነ ነው። ሁለተኛው ማናቸው አላችሁኝ? አልተሳሳታችሁም። የራዲዮ መጽሔቱ አዲሱ አበበ ነው። በትንሽቱ ወርቅ አጉሜ የተሰየመው ደግሞ የሎስ አንጀለሱ የኢትዮጵያውያን የባህል ድርጅት ነው። የሌሎች ሁለት የዘንድሮ ተሸላሚዎችን ድምጾችና የሸላሚና አክባሪዎቻቸውን የጳጉሜዎችን ድምጾች በየተራ እንሰማለን። ጤና ይስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እንደምን ሰነበታችሁ? ከዛሬ ነሐሴ 19 2011 ዓ.ም ዝግጅታችን ጋር የአዲስ አበባውን ተባባሪያችንን ንጉሥ ያክሊሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ንጉሡ ታምሬ ነው። እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። አሁን የሰዓቱ የዓለም ዜና ይቀድማል።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከቻይና ጋር በሚያደርጉት የቀረጥ ጦርነት የመበቃቀል ተግባር ውስጥ መግባታቸውን አስመልክቶ ሐሳባቸውን እንደለወጡ ተናግረዋል። ፕሬዝዳንቱ ቡድን 7 በተባለው በኢንዱስትሪ የበለጸጉ ሀገሮች ጉባኤ ለመገኘት ወደ ፈረንሳይ ከመነሳታቸው በፊት ቻይና ወደ ዩናይትድ ስቴትስ በምትልካቸው በ550 ቢሊዮን ዶላር በሚገመቱ ምርቶች ላይ የቀረጥ ክፍያውን ከፍ አድርገዋል። ትራምፕ እርምጃውን የወሰዱት ቻይና በፊት ለተጨመረባት ቀረጥ ምላሽ ዩናይትድ ስቴትስ ወደ ቻይና በምትልካቸው በ75 ቢሊዮን ዶላር የሚገመቱ ዕቃዎች ላይ የቀረጥ ክፍያውን በመጨመሯ ነው። ፕሬዚደንት ትራምፕ ዛሬ ከአዲሱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ጋር ቁርስ ላይ ሆነው ይነጋገሩ በነበረበት ወቅት ከቻይና ጋር ጥርስን በጥርስ አይነት ጦርነት ውስጥ መግባታቸው ይጸጽታቸው እንደሆነ አንድ ጋዜጠኛ አስጠይቃቸው በሁሉም ነገር እጸጸታለሁ የሚል ምላሽ ሰጥቷል። ፕሬዚደንት ዶናልድ ትራምፕ ቤሪትስ በተባለችው የፈረንሳይ መዝናኛ ከተማ ላይ በሚደረገው የቡድን 7 ጉባኤ ላይ ከቻይና ጋር የሚያካሂዱትን የንግድ ጦርነት፣ በኢራን ላይ ያላቸውን አያያዝ፣ ሰሜን ኮሪያ የምትደቅነው አደጋንና ሩሲያን ወደ ቡድን 7 መመለስን አስመልክቶ ከቡድኑ መሪዎች ጋር ልዩነቶች ቢኖሯቸውም ውይይቶቹ በጥሩ ሁኔታ እየተካሄዱ ናቸው ብለዋል። የፕሬዝዳንቱ ቃል አቀባይ ስቲፈኒ ግሪሻም ፕሬዝደንት ትራምፕ በሁሉም ነገር ጸጸታለሁ ስላሉት ሲያብራሩ አባባላቸው ትክክለኛ አረዳድ አላገኘም ብለዋል። ፕሬዝዳንቱ ይጸጽተኛል ያሉት በቻይና ዕቃዎች ላይ የጣሉትን የቀረጥ ጭማሪ በበለጠ ከፍ ባለማድረጋቸው ነው ብለዋል። በመጨረሻም በትግራይ ክልል ነሐሴ 16 2011 ጀምሮ ለሶስት ቀናት በድምቀት ሲከበር የሰነበተው የአሸንዳ በዓል ማጠናቀቂያ ትላንት በመቀለ ባሎኒ ተብሎ በሚጠራ ስታዲየም መርሃ ግብር ተካሂዷል። በዓሉ በሁሉም የትግራይ አካባቢዎች የተካሄደ ሲሆን በተለይ በመቀለና አብይ አዲ ከተሞች በልዩ ድምቀት ተከብሯል። የትግራይ ዘጋቢያችን ሙልጌታ አጽባሃ ዝርዝር ዘገባ ልኮልናል።
ያሽንዳ ባል በትግራይ ክልል ነሐሴ 16 2011 የጀመረ ሲሆን ለሶስት ቀናት በድምቀት ከተከበረ በኋላ ትናንት በመቀለ ባሎኒ ተብሎ በሚጠራ ስታዲየም የመዝጊያ መርሃ ግብር ተካሂዷል። በባህላዊ ጌጣጌጥና ባህላዊ ልብሶች የተዋቡ ሴቶች ባሽንዳ ዜማ ታጅበው በዓሉን አክብረውታል። በትናንትናው የመዝጊያ መርሃ ግብር የተገኙ በመከተር ርዕሰ መስተዳድር ማዕረግ ትግራይ ክልል የከተማ ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተፈስተ ያሽንዳ ባል ደምቆ እንዲከበር ደቀ ሸንዳ ወይም ያሽንዳ ልጅ ያበረከቱት አስተዋጽኦ ትልቅ ነውና ምስጋና ይገባቸዋል ብለዋል።
በአለሸንዳ ትግራይ በአናዩ ፉሊ ባህሊ አሸንዳ ትግራይ ዝበለጸ የተአሳስረና አንበር አየፈላለየና ኒሎም
የትግራይ አሸንዳ በዓል በዓላችን ነው። ልዩ ባህል የትግራይ አሸንዳ በበለጠ ያስተሳስረናል እንጂ አይለያየንም ብለው ለትግራይ ህዝብ አክብረው ከአማራ ክልል በተለይ ከሰቆጣ ከደቡብ ህዝቦች ክልል ኦሮሚያ ቤንሻንጉል ጉሙዝ ከአፋር ከአዲስ አበባና ከአብያ እንዲሁም ከኢትዮጵያ ሌሎች አካባቢዎች ከኛ ጋር በዓል ያከበሩ ወንድሞቻችን ትልቅ ክብር አሳይተውናልና እናመሰግናለን። ክብር ይስጥልንም እንበላቸው። ኢትዮጵያ ሀገራችን አቅፋ የያዘቻቸውን የተለያዩ ባህሎች በእኩልነትና ነጻነት ካስተናገድናቸው የህዝቦች አንድነት በበለጠ የሚያቀራርቡና የሚያስተሳስሩ ለሀገራችን እድገት ልዩ ጸጋ ሆነው የሚያገለግሉ መሆናቸው የዘንድሮ አሸንዳ በዓል አሳይቶናል ነው ያሉት። የዘንድሮ የአሸንዳ በዓል በህዝቦች መካከል የቆየው የአንድነት ሰላምና ልማትን ይበልጥ እንዲጎለብት በሚያንጸባርቅ መልኩ ተከብሯል ብለዋል። የአሸንዳ በዓል ባህላዊ ይዘቱን በመጠበቅ በዩኔስኮ ለማስመዝገብ እየተደረገ ያለው ስራ ተጠናክሮ እንደሚቀጥልም ዶክተር አብርሃም ተፈስተ ተናግሯል። በዓሉም ለኢኮኖሚ ጥቅም ለመዋል ሊሰራ እንደሚገባ ነው የተናገሩት።
በዓለ አሸንዳ ከምት ተጀምሩ ዘሎ ባህላዊ ትስቱ ሒዙ
የአሸንዳ በዓል ተጀምሮ እንዳለው ባህላዊ ይዘቱን ጠብቆ ደምቆና ተውቦ እንዲከበር የሁላችን ጥረት ይጠይቃል። በተለይ ደግሞ የዚህ በዓል ባለቤት የሆናችሁ ያሸንዳ ልጆች ይህ ባህላዊ በዓል ተውቦና ባህላዊ ይዘቱን ጠብቆ እንዲሄድ የተለየ ኃላፊነት አላችሁ ነው ያሉት። የክልሉ ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ብርክቲ ገብረመድህን በበኩላቸው በዓሉ በተባበሩት መንግስታት የትምህርት የሳይንስና ባህል ድርጅት ወይም ደግሞ ዩኔስኮ ለማስመዝገብ የተጀመረውን እንቅስቃሴ ለማሳካት ልጃገረዶች ጥቃቅን የሚመስሉ ባህሉን ከሚበርዙ አለባበስና ድርጊቶች ራሳቸውን እንዲጠብቁ ጠይቋል። በዓሉ በድምቀት እንዲከበር በሰላማዊ መንገድ እንዲጠናቀቅ ላደረጉ የመገናኛ ብዙሃን ተቋማት፣ የጸጥታ ኃይሎች፣ የኪነ ጥበብ ባለሙያዎችና ሌሎች አካላት የምስጋና ምስክር ወረቀት ሰጥቷቸዋል። የአሸንዳ በዓል በትግራይ ክልል አሸንዳ ማርያ አይኗሪ በመባል ይታወቃል። አይኗሪ ነሐሴ 24 በአክሱም ከተማ የሚከበር በዓል ነው። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለ።
አድማጮች የሰዓቱን የዓለም ዜና አስቀድመን ለራዲዮ መጽሔት ዝግጅታችን ተመልሰናል። የለመደ አፍ ተመልሻለሁ ንበል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አቀናባሪ ንጉሱ ታምሬ ነው። አሁን በረራው ጀምሯል። የመክፈቻውን ስልት እናስከተል። ለአንዳንዶቻችን በሩቁ በምንከታተለው ምን ልታዘዝ በተሰኘው ተከታታይ የቴሌቪዥን ድራማ ለዛዋ አንዳንዴም ግሩም ድምጻዊነቷን በሚያሳብቀው እንግርግሯ ነው የምናውቃት። ገራገርን የተጫወተችልን ዘቢባ ግርማ እናመሰግናለን። አሁን ወደ ቀዳሚው ዝግጅት ነው የምናመራው። አድማጮች፣ ማህበራዊ ስራ ፈጣሪነት የምሽቱ መጽሔት ወግ የሚደራበት ጭብጥ ነው። እንግዳችን አቶ ክብረት አበበ የአዲስ አበባው ጠብታ አምቡላንስ መስራችና ባለቤት ናቸው። ወደ ወጋችን እናምራ።
አቶ ክብረት ጠብታ የተሰኘ የማህበራዊ ስራ ፈጣሪ ድርጅት ይመራሉ። ማህበራዊ ስራ ፈጣሪነት በጥንት ሐሳብም በሐሳብም ደረጃ እንግዳ ነውና እስኪ መጀመሪያ ስለዚህ ጥንት ሐሳብ እንነጋገር። ምንድነው ማህበራዊ ስራ ፈጣሪነት? ከሌሎቹ የስራ የንግድ ዘርፎች ለምን ይለያል?
ማህበራዊ ስራ ፈጣሪነት ማለት ማህበራዊ ችግሮችን በቢዝነስ ሞዴል ለመፍታት መሞከር ነው። ማህበራዊ ችግሮች በቢዝነስ ሞዴል ሲፈቱ የሚያመጡት ለውጥ ቀጣይነት ያለው ለውጥ ነው።
ዘለቄታ ይኖረዋል።
ዘለቄታነት ያለው እንግዲህ እንደሚታወቀው አፍሪካ ብሎም ኢትዮጵያ ማህበራዊ ችግሮችን የምንፈታበት መንገድ ሁለት ነው። አንዱ ማንኛውም ማህበራዊ ችግር መንግስት እንዲፈታልን እንጠብቃለን። ከመናይ ማህበራዊ ችግር ነው፣ ትምህርት እንደሱ ነው። ብዙ ችግሮች አሉ። በተለይ ኢትዮጵያ በማህበራዊ ችግር ብዙ ችግሮች አሉ። ብዙ ችግሮች አሉ ማለት ደግሞ ብዙ ድሎች አሉ ማለት ነው። እንደ ስራ ፈጠራ
ችግሮችን ወደ ድል የመቀየር ሐሳብ ነው።
አዎ፣ ትልቁ ነገር እሱ ነው። ስለዚህ እንደ ምሰሶ ማህበራዊ ችግሮችን በማህበራዊ በቢዝነስ ሞዴል የሚፈቱ ድርጅቶች አሏቸው። አንደኛው ለንፈታ ያሰብነውን ችግር በቀጣይነት መፍታት።
አንድ ጊዜ ተደርጎ የሚያበቃ አይደለም፣ ዘለቄታ እንዲኖረው ዋስትና እንዲኖረው ይፈልጋል።
እንግዲህ የብዙ ችግሮች ዘለቄታነት ችግር ነው እየገጠመን ያለን። አሁን አንድ ሰው ኢትዮጵያ ውስጥ ሐሳብ ቢኖር እንግዲህ ሁሉ ነገር መሰረት ሐሳብ ሳይሆን ምንም ነገር ሊመጣ ይችላል ወደ ፕራክቲስ። ስለዚህ ሐሳብ ቢኖረው በሁለት መልኩ ነው ያንን ሐሳብ ሊተረጉም የሚችለው። በተለይ ወጣቶች አንደኛው ያንኑ ሐሳብ አላተርፍበት ብሎ ሰርቪሱን ግን እሰጣለሁ፣ አገልግሎት እሰጣለሁ፣ ፕሮዳክቱን እሰጣለሁ ለህዝቡ ግን ትርፍ አልፈልግበትም ብሎ ነን ፕሮፊት ትርፍ የማያመጣ አርጎ
ለትርፍ ያልቆመ
ሆኖ ኤንጂኦ ሆኖ ያንኑ ማህበራዊ ችግር ለመፍታት መሞከር ነው አንዱ አካሄድ። ሁለተኛው አካሄድ ፕሮፊት ማክሲማይዜሽን ወይ ደግሞ ትርፍን አጋብሳለሁ የሚል አካሄድ። ስለዚህ ሁለቱም ጽንፍ ላይ ነው ያሉት። መሀል ላይ የምንመጣው መሰረታዊ ትኩረታችን ያንን ማህበራዊ ችግር በቋሚነት በቀጣይነት መፍታት ነው። ለፈታ ነው ማህበራዊ ችግር ደግሞ ደሞዝ እንፈልጋለን፣ ሊከፈለን ይገባል። በተከፈለን ክፍያ ደግሞ በቀጣይነት እንፈታዋለን፣ እኛም የተሻለን ሰዎች እንሆናለን። ሲጀመር አንድ ኢንተርፕረነር የራሱን ህይወት ይለውጣል፣ ከዛ በኋላ ደግሞ
የሌሎችን
ህይወት ስራ በመፍጠር የሰዎች ህይወት ይለውጣል ማለት ነው። ስለዚህ ትልቁ ነገር ማህበራዊ ስራ ፈጠራ ከሌላ ስራ ፈጠራ የሚለየው ሊፈታ ያሰበው ችግር ለብዙ ሰው በቢዝነስ ሞዴል ሊፈታ አይችልም ብሎ ቢያስብም በቢዝነስ ሞዴል መፍታት ነው። ስለዚህ ሁለት መሰረታዊ ስራዎች ማህበራዊ ስራ ፈጣሪ ይጠበቅበታል።
ምንድናቸው?
አንደኛው ክፍተቱን ማወቅ። ምንድን ነው ያየው ክፍተት? የትኛውን ማህበራዊ ችግር ለመፍታት እየሞከረ ያለው? ሁለተኛው ሊፈታው ላሰበው ችግር ደግሞ ቢዝነስ ሞዴል ማዘጋጀት አለበት።
ስለዚህ እነኚህን ሁለት መሰረታዊ ነገሮች ካዘጋጀ እንደ ኢትዮጵያ ባለ አዳጊ ሀገር ድህነት በበረታበት ሁሉንም በመንግስት ሁሉንም በንግድ ብቻ አይፈታም ወይንም ደግሞ በበጎ ፍቃድና ለትርፍ ባልቆሙ ተቋማት ብቻ አይፈታም፣ የሁለቱንም በጎ ነገሮች እናመጣለን የሚል ይመስላል ሐሳቡ። አቶ ክብረት ሶሻል ኢንተርፕራይዝ ወይንም ይሄ ማህበራዊ የፈጠራ ዘዴን የንግድ መንገድን ተጠቅሞ ማህበራዊ ችግሮችን መፍታት በሌላው ዓለም የተለመደ ነው፣ በብዙ መንገድም ይሰራል። ኢትዮጵያ ለመሆኑ የቱን ያህል ተለምዷል? ምን ያህልስ ተቀባይነት አለው? አመኔታስ አግኝቷል ወይ? ትልቁ አመኔታም ይመስለኛል አዲስ ነገር ሲተዋወቅ እንደሚገጥመው ፈተና።
እውነቱን ለመናገር እኛ ስንገልጠው ኢትዮጵያ ውስጥ ያለ ማህበራዊ ስራ ፈጠራ አስተሳሰብ በጣም በጣም ገና በእንጭጭ ነው። ገና እንደተወለደ ህፃን ነው ብለን ነው እናስበው። ብዙም ችግር ገጥሞናል። አሁንም ኢትዮጵያ በጣም በሚያሳዝን ሁኔታ ለማህበራዊ ስራ ፈጣሪዎች ምንም አይነት የህግ ማዕቀፍ የላትም። ኢትዮጵያ አንድ ሐሳብ ያለውን ሰው ወይ ተነግዳለህ ወይ ተረዳኛለህ ብላ ነው የምትወስደው። ቀጣይነት ያለው ለውጥ በቢዝነስ ሞዴል አመጣለሁ የሚል ሰው እንደ እብድ ነው የሚታየው። እኔም እንደሱ ነው። እንግዲህ በ2008 የኔ ሰርቪስ ጀመር ማህበራዊ ችግር ነው ያየሁት። በቢዝነስ ሞዴል ነው ለመፍታት የሞከርኩት። እዚህ ውስጥ ብዙ ችግሮች ገጥመውናል። ግን ችግሮች ገጥመውናል ማለት እንግዲህ ቅድም ለለ እንደፈለኩት እኛ ከመረዳት አስተሳሰቡ ነው የሚገለን። ወጥተን ወደ መስራት አስተሳሰብ፣ ሰርቶ ወደ መለወጥ አስተሳሰብ፣ ራስንና ሀገርን በተለይ ወጣቶች የተሻለ ወደ ማድረግ አስተሳሰብ የማምጣት ትልቅ መንገድ ነው። ይሄ መንገድ ምንም ችግር ሳይገጥመው ይሄ በስጋጃ ላይ ይሄዳል ብለን አንጠብቅ። እኔ ለምሳሌ ማህበራዊ ስራ ፈጣሪ መሆኔን አላውቅም። በ2008 ማህበራዊ ስራ ፈጣሪም የሚባል ነገር አለ ብዬ አላውቅም። ከዛ በኋላ ነው ስራው በሚያመጣው ነገር ማህበራዊ ስራ ፈጣራ ምን እንደሆነ
የተማሩ ሄዱ
የተማረን ነገር ነውና፣ ኢትዮጵያም ምንም አይነት ፖሊሲ ወይ የህግ ማዕቀፍ የላትም፣ ግን ሊኖራት ይገባል። ምክንያቱም ኢትዮጵያ ማህበራዊ ችግሮችን ብቻ ብንወስድ በጣም ትልቅ ለወጣቶች ለዜጎቿ ችግሮችን ወደ ኦፖርቹኒቲ ለውጣ የተሻለች ሀገር ልትሆን የምትችል የ110 ሚሊዮን ሀገር ነች። ስለዚህ እንዴት ነው የምናየው ነው ችግሩንና፣ ለኔ የላትም ግን ኢትዮጵያ የሚገኘው የብሪቲሽ ካውንስልን በዚህ አጋጣሚ ማስመስገን እፈልጋለሁ። ከዛሬ 4-5 አመት በፊት ማህበራዊ ችግር የመፍታት ፕሮጀክት ይዞ መጥቶ በጣም ትልቅ ስራ ለመስራት ተሞክሮ ጥናቶች ተደርገው፣ እንግዲህ እንደምታውቀው ለችግሮቹ መፍቻ መሰረቱ ጥናት። አንድ ችግር ካልተጠና መልስ ማምጣት አይቻልም።
የተጨበጠ እውቀት ሲኖር ነው ስለችግሩም ስለራሱ።
አዎ። ስለዚህ በመጀመሪያ ተደረገው ነገር ምንድነው? ኢኮሲስተሙ እንዳለ ሁኔታ ምን ይመስላል? በኢትዮጵያ ኮንቴክስት እንዳልኩት አውሮፓ፣ አሜሪካ በማህበራዊ ስራ ፈጠራ ብዙ ታሪኮች አሉ። እያንዳንዱ ኢንዱስትሪ ውስጥ ሁሉ ነገር ፒውርሊ ገንዘብ አይደለም። ሁሉ ነገር ገንዘብ መቀባበል አይደለም። ብዙ ሰርቪሶች ታገናሉ። በጣም በጣም አስፈላጊ ሰርቪሶች ከገንዘብ ጋር ግንኙነት የላቸውም አንዳንድ። ይሄ ማለት ግን ወጪያቸውን አናላይዝ ማድረግ የለብንም ማለት አይደለም። ስለዚህ እንደነዚህ አይነት ችግሮች እንዴት ነው የምንፈታው ብሎ ዓለም ብዙ ታሪክ አለው። ማህበራዊ ስራ ፈጣሪ ትራንስፖርቴሽን ላይ፣ የቤት ነገር ላይ፣ መንገድ ላይ፣ ግብርና ላይ፣ አይቲ ላይ፣ በተለያዩ ዘርፎች። ስለዚህ በዛ ጥናት መሰረት ጥናቱም ያመለከተው ወደ 55,000 አካባቢ ማህበራዊ ችግርን ለመፍታት የሚሞክሩ በቢዝነስ ሞዴል ይፍቱ አይፍቱ ገና በደንብ ጥናት ያስፈልገዋል። ግን ማህበራዊ ችግሮችን ለመፍታት የተቋቋሙ ድርጅቶች ከሶስት አቅጣጫ ኢትዮጵያ ውስጥ እንዳሉ ነው ጥናቱ የሚያመለክተው። እነዚህ አንዱ አቅጣጫ በመንግስት እንግዲህ እንደምታውቀው ኢትዮጵያ ውስጥ መንግስትን ለሁሉም ነገር ተጠያቂ ነው የምናደርገው። መንግስትም በጣም ደስ ይለዋል እንዴ ስንለው ቢሰራውም ባይሰራው። ስለዚህ ብዙ በመንግስት የሚዋቀሩ ማህበራዊ ችግሮችን ለመፍታት የሚሞክሩ ድርጅቶች አሉ፣ ጥቃቅንና አነስተኛ ጭምር ማለት ነው። ሌላው ቀላል የማይባለው ቁጥር ደግሞ ነን ገቨርንመንታል ኦርጋናይዜሽን ወይ ደግሞ ትርፍ የማያተርፉ መንግስታዊ ያልሆኑ ድርጅቶች ብዙ ስራ ሰርቷል ኢትዮጵያ ውስጥ። የሰሩ ስራ እኛ ደግሞ የምንጠይቀው በፕራይቬት ኦርጋናይዘር በቀጣይነት ፈተውታል ወይ ብለን የምንጠይቀው ጥያቄ ነው። ስለዚህ
እነሱ ሲወጡ ይቋረጣል
ይቋረጣል የሚል ነገር አለ። ስለዚህ ሁለተኛዎቹ እነሱ ናቸው፣ ትልቅ ስራ ሰርተዋል፣ ይህን ጥናት ሪኮግናይዝ አድርጋቸዋል። ሶስተኛው እኛ ነን በግልድ አንዳንዱ በግልድ ሶል ፕሮፕራይተርሺፕ ማለት ነው። እኔ ተነስቼ ድርጅት መክፈት ማለት ነው፣ ወይ ደግሞ ሼር ካምፓኒ ወይ ደግሞ ፕራይቬት ሊሚትድ ካምፓኒ አድርጎ ሊፈቱ ያሰቡት ችግር ግን የገንዘብና የሰርቪስ የገንዘብና የፕሮዳክት ትራንዛክሽን አይደለም። በውስጡ ብዙ ነገር አለ። አንድ ሰው እንደኔ አይነት ሰው ተነስቶ በአምቡላንስ ህይወቱ በትንሽ ደቂቃ ውስጥ ሊጠፋ የሚችልን ሰው ከአንድ ቦታ ወደ ጤና ቦታ አድርሶ ህይወቱ ቢድን ያ ሰውዬ ስንት ነው? እንደው ዝም ብለን ተነስተን ይሄንን ሰው ዋጋው ይሄ ነው ማለት እንችላለን? እውነት ዓለምስ እንደዚህ አይነቱን ችግሮች የፈታው በእንደዚህ አይነት ዋጋ ድርድር ነው ወይ የሚሉ ጽንሰ ሐሳቦችን እኔ በደንብ ስለማውቀው ለምሳሌ እንደት አቀረብኩ እንጂ አንድ ልጅ አንድ ጻድ ቢቀነጭርና እንዳይቀነጭር ብታረጋው በኒውትሪሽን አንድ ጻድ ትክክለኛ ትምህርት እንዲያረግ ታረገው እኔ ጋር ፋውንዲንግ ሜምበሮቹ እንግዲህ አሁን የኢትዮጵያ ማህበራዊ ስራ ፈጣሪዎች ፕሬዝዳንት ነኝና እኔ ጋር ያሉትን
ማህበር አላችሁ?
ማህበር አለን። ቅርቤ ያሉትን ሰዎች ፕሮጀክት ነው ማለት ነው። አንድ እንደዛ ልጅ እንዲማር በታደርገው ያጻን ስንት ነው? ካንቪሳይ እንዲ ማለት እንችላለን። ይሄ ልጅ ይሄን ያለው አንድ ልጅ በነጻና እንዲኖር በታደርገው ሳኒቴሽን ላይ የሚሰሩ ማህበራዊ ስራ ፈጣሪዎች አሉ። ስለ አይን ብቻ ቢሰሩ ቀላል የማይባሉ ሰዎች በተራ ሳሙና ማጣት ያይን ማናቸውን ያጣራል። እንዳያጡ በታደርክ ምን ይያረክ ነው? ያን አሀ ይሄን ያለው ለማስቀመጥ ትችላለህ ወይ? ቤት ውስጥ የቀሩ ሰዎች ወይ ደግሞ ያካል ጉዳት የደረሰባቸው ሰዎች በቀላሉ ትራንስፖርቴሽን አክሰስ እንዲያረጉ በታደርክ ቤት ውስጥ መጥተው እንዲታከሙ በታደርክ ይሄንንስ እንዴት ነው ተመዘን? በቀላሉ መመዘን ይቻላል። ስለዚህ ሶስተኛዎቹ ሲደራጁ የተደራጁት የራሳቸውን ኢንቨስትመንት ኢንቨስት አድርገው ወደ አንዱ ሌላው የማህበራዊ ስራ ፈጣሪ እንደማንኛውም ስራ ፈጣሪ ሪስክ ተይካል። ሪስክ ሳይወስድ ስራ ፈጣሪ ነው ሌላች። በሌሎች ሰዎች ገንዘብ እናንተን ረዳችኋል ያለው ሰው ከሪስክ ጋራ ምንም አይነት ግንኙነት የለም።
ላይ አዋጣ ይችላል።
ግን ሪስክ ካልኩሌት ይደረጋል። በዛ ካልኩሌሽን መሰረት ያ ስራ ፈጣሪ ግዛ ውስጥ ገብቶ የሚሰራው ስራ ነውና ሶስቱ ናቸው ተጠኑ። 55000 ማለት ቀላል ነገር አይደለም። እነዚህ ድርጅቶች ናቸው፣ እነዚህ ግለሰቦች አይደሉምና ወደ 55000 የሚሆኑ ማህበራዊ ስራ ፈጣሪዎች ኢትዮጵያ ውስጥ አሉ ተብሎ ነው
የሚነገረው። እንግዲህ በጽንሰ ሐሳብም ደረጃ ኢትዮጵያ ውስጥ በተግባር የሚሰራውንም ነገር ያጣቀሱ ነው ያስረዱን። የወቅቱ የማህበሩም ፕሬዝዳንት መሆኑ ይበልጥ ገፋ አድርገን እንድንወያይ ይረዳል፣ የሌሎችንም ድርጅቶች እንድንመለከት። ነገር ግን አሁን ስለን በተለይ ጠብታ የርሶ ድርጅት የሚሰራውን ነገር ሳስብ የአምቡላንሶቹ ድምጽ እየተሰማኝ ነው። ቀድሞ በመንግስት ደረጃ ብቻ የሚታወቅ ወይም በሕክምና ተቋማት አልፎ አልፎ ህሙማንን የራሳቸውን ህሙማን ያጓጉዙ ከሆነ ነው እንጂ በመንግስት ደረጃ የሚወሰድ በጣም እሱም ውሱን የሆነ የአምቡላንስ አገልግሎት ነው ኢትዮጵያ ውስጥ ይታወቅ የነበረውና ይሄ ሐሳብ እንዴት መጣ የሚለው ምናልባት ወደ ግል ስራው እርሶ የህክምና ባለሙያ ኖት፣ እንዴት ይሄ ሐሳብ ተጠነሰሰ? ከማህበራዊ የሥራ ፈጣሪነትም ይልቁንም ደግሞ የአምቡላንስ አገልግሎትን የድንገተኛና አስቸኳይ ስራን የሚጠይቅ እርዳታ እንዴት መጣለት? ምን ቀሰቀሰ ይሄን? እስኪ ያጫውቱን ስለሱ።
በጣም አመሰግናለሁ። ከጥያቄዎች ሁሉ በጣም ወደው ጥያቄ ነው። አዲስ አበባ ነው የተወለድኩት። አባቴ ኮሪያ ዘማች የነበረ ወታደር ነበር። ለሀገሩ 3-4 ጊዜ ደጋግሞ ዘመተ። ብዙ በጣም ኃላፊነት የሚሰማኝ ዜጋ እንደሆነ አርጎ ነው አባቴ ያሳደገኝ። ወደ 12 ወንድምናቶች አሉኝ። ኮሪያ ሰፈር የሚባል ሰፈር ነው ያደግኩት። ከዛ ኤሌመንተሪ ህብረት ፍሬ የሚባል ትምህርት ቤት እንደዚሁ ለኮሪያ ዘማቾች የተቋቋመ ትምህርት ቤት ነው። ከዛ በኋላ ደግሞ ኮከበ ሰባ ሃይ ስኩል ጨርሼ ጅማ ጤና ሳይንስ ነው ለነርስነት ትምህርት የገባሁት። ጥሩ ተማሪ ነበርኩ። ከዛ በነርስነት ጨርሼ ጊኒር የሚባል ገጠር ውስጥ ነው የሰራሁት 5 ዓመት ያህል በነርስነት። ከዛ ወደ ጥቁር አንበሳ ሆስፒታል ዝውውር አግኝቼ ወደ ጥቁር አንበሳ መጣሁና 1 ዓመት ጥቁር አንበሳ ከሰራ በኋላ አንስቴዚያ ትምህርት ቤት ገባሁ። በጣም ከምወደው ጋራ ህክምናን ወደዋለሁ። ስለዚህ 17 ዓመት ያህል በማደንዘዣ ህክምና ማደንዘዣና አንስቴዚያ ምን ያህል እንደሚቀራረቡ
ተገምቶ አስቸጋሪ ነው ኋላ ላይ እንጫወታለን።
ስለዚህ በማደንዘዣ ህክምና 17 ዓመት ሰራሁ። ያየሁት ክፍተት ከአደጋ ቦታ ወደ ሆስፒታል ያለው ክፍተት ነው። እኔ በኋላ ላይ ነው ራሴን እንግዲህ አሁንም ገና ራሴን ኤክስፕሎር እያደረኩ
የፈለግ ነው።
አዎና በዛ በኔ ራሴ ፍለጋ ውስጥ እንዳየሁት ነገር ሁሉ ቦታ ሲሄድ ይሄን ሰርቪስ ወይ ይሄንን ፕሮዳክት እንዲህ ያረጉት ብዬ የምለው ነገር አለ። እንዲህ ብናረግኮ የተሻለ ሰርቪስ እንሰጣለን እላለሁ ማለት ነው። ትኩራን በሳም ሰራ እንዲህ ብናረግ ብዬ እናገራለሁና ስራ የመፍጠር አስተሳሰብ አለኝ ማለት ነው። ከዛ ያው ትኩራን በሳም ሰራ ብዙ ጊዜ ማታ እንሰራለሁ፣ ቀን እንሰራለሁ። ስለዚህ 6 ኪሎ ዩኒቨርሲቲ ደግሞ ገብቼ በሶሻል ሳይንስ የመጀመሪያ ዲግሪ ወስጃለሁ። አንዱ 2-3 ኮርስ ወደ ስራ ፈጠራ የሚገፋፋ ኮርሶች ናቸው። ስለዚህ እዛ ላይ ያለውን ክፍተት አያዋለሁ። ለምሳሌ አንድ ሰው ትንፋሽ አጥቶ ፖስታ ቤት ጋር መኪና አደጋ ቢገጥመው ወይ ልቡን ቢያመው ጥቁር አንበሳ ለመድረስ ምንም አይነት
ፈጥኖ ድረስ
ነፍተ ይሄን ቁጥር ደውዬ ይሄ ሰርቪስ ይመጣልኛል የሚለው የለምና በየቀኑ በማለት በሚቻል ሁኔታ የድንገተኛ በሽተኞችን አንዳንዴ ወደ ተመላላሽ ህክምና እየተጠራን አንዳንዴ ኦፕሬሽን ቲያትር ድረስ እያመጡልን ለመርዳት እንሞክር ነበር። የማደንዘዣ ህክምና አንዱ ስፔሻሊቲው የክሪቲካል ኬር ማኔጅመንት ማለት መተንፈስ የማይችሉ ሰዎች እየደሙ ያሉ ሰዎችን ተንፋሽ መቀበል ተንፋሽ መስጠት አንዱ ስራችን። ስለዚህ ሁልጊዜ አጠገብ ያሉትን ትልልቅ ሐኪሞች እግዚአብሔር ረድቶኝ ከፕሮፌሰር አስራት በታች ያሉ ትልልቅ ሐኪሞች ጋር ስራ ለመስራም ችያለሁ። እጠይቃቸዋለሁ እንዴት አንድ ሰው ሳይተነፍስ እኛዚህ እየተበቀል ሊቀጥል ይችላል ስል እኮ ያንተ ስራ አይደለም አንተ ዝም ብለህ ማደረጃን ነው መስጠት ያለብህ። እንደምታውቀው ደግሞ ስራ መስጠትና አውቶ ኦፍ ዘ ቦክስ ማሰብን አናበረታታ። ስለዚህ ሁልጊዜ እንደሱ ባላለሁ ስለዚህ ማጥናት ጀመርኩ። ምን ይመስላል የድንገተኛ ህክምና አገልግሎት የኢትዮጵያ ታሪክ ምንድነው የሚመስለው? መቼ ነው ገመስቀል ሰርቪስ የጀመረው? በደንብ ባልጌ ባክግራውንድን ኮንሰርኩ በኋላ የመኪና አደጋም ብቻ እንኳን ብንወስድ እንግዲህ ብዙ አደጋዎች አሉ ኢትዮጵያ ውስጥ። ግን የመኪና አደጋም እንኳን ብቻ ብንወስድ 194 ሞት በየ10ሺህ መኪና ነው። ይሄ ማለት ይሄን ቁጥር ከጃፓን ጋር አናስተያየው። እንግዲህ የሞት ምክንያት መኪና አደጋ ነው ካል ከኛ ይልቅ ጃፓናዊ ነው ሞተለው። ምክንያቱም ጃፓን ውስጥ መኪና ይዞታን ይሹ አይደል? መኪና ማንንም ሰው የሚኖረው ነገር ነው። እኛ ጋር ከአንድ ሚሊዮን በታች ያለ መኪና ነው። የሰው ሁሉ ድሪም ደግሞ መኪና እንዲኖረው ነው። ስለዚህ በዚህ ውስጥ ደግሞ ጃፓን ውስጥ አንድ ሰው ለመሞት 20,000 መኪና መንገድ ላይ መውጣት አለበት። በወጡ 10,000 መኪናዎች ግን 194 ሞት እናስተናግዳለን ኢትዮጵያ ውስጥ። ስለዚህ ይሄ የማይቀራረብ ቁጥር ነው። የሚያሳዝነው ደግሞ ከዚህ ውስጥ በእኛው በጥቁር አንበሳ ሆስፒታል ሐኪሞች የተጠናጠና 4% ብቻ ናቸው በአምቡላንስ የሚመጡ። 96% በታክሲ ወይ በራሳቸው መኪና
ነው የሚደርሱት ወደ ጣቢያ።
ህይወት የማዳን ስኪል ይሄ ደግሞ ሌላው ፓራዶክስ ነው።
ከአቶ ክብረት አበበ ጋር የያዝነውን ወግ ጀመር አደረግን እንጂ አልቋጨንም። ለሌላ ጊዜ እንመለስበታለን። ደምብዬ ካስተዋወቀችው ክንብሮች አንዱ ወደ ሆነው ዝግጅት ነው እናመራው። ወደ ምዕራብ ዩናይትድ ስቴትስዋ የሎስ አንጀለስ ከተማም ይወስደናል። እንግዶች አይደሉም የምታውቋቸው ናቸው። በኢትዮጵያ ጉዳዮች በሚያደርገው የነቃ እንቅስቃሴ የሚታወቀው አርቲስት ታማኝ በየነ እንዲሁም ጥረታ መውጣት ሳይሆን ረዘም ያለ ረፍት ከመውጣት ይቆጠርልኝ ያለው ማን ነበር? አሁን የሙያ አጋሪ የቀድሞ ባልደረባዬ የቀድሞ ለመባል በቃ ማለት ነው እስካለፈው ሐምሌ 24 ድረስ የራዲዮ መጽሔት አዘጋጅ ነበረው። ልቀጥል?
መልካም ነው።
አዲሱ አበበም በመስመር ላይ ነው። እንኳን ደስ ያላችሁ በሚለው ልጀምር መሰለኝ።
እንግዲህ አብሮ ደስ ያለን ነው።
እኔ እንኳን ደስ ያለህ እንዴ ሰዎች ስለ ጥሮታ ሳራ አረ እንኳን ደስ ያለህ congratulations ይሉኛልና ለካ ጥሮታ እንኳን ደስ ያለህ ይባላል ወይ ከንፈር ማምጣት ነው እንጂ ያልኳችሁ ነበር። በእውነት ደስ የሚል ነው። ይሄውን አንድ ወር ሊሞላይ ነው። ጊዜም በደንብ እየተጠቀምኩበት ነው። ከባለቤቴ ጋር አሁን እንደውም ወደ ቶሮንቶ ይሄድን መንገድ ላይ ነው ያገኘው።
መንገድ ላይ ነው ያገኘው። ታማኝም ሌላ መንገድ ላይ ነው ያለው። ወደ መጣንበት ወደ አገኘዋችሁ ጉዳይ ልሻገር። ካሊፎርኒያ ድርሶ መልሶናል። በቅርቡ በጳጉሜ የኢትዮጵያውያን የመዝናኛና የባህል ማዕከል ለክብር ዕውቅና በቅታችኋል። የረጅም ጊዜ ስራዎቻችሁን በማህበረሰብ ያበረከታችሁትን አስተዋጽኦ ግምት ያስገባ ለክብር የበቃችሁበት መድረክ ነበር። ይህን መሰል ማህበረሰብ ለሚሰጠው ዕውቅና እንግዳ ባትሆኑም እስኪ ከስሜቱ እንዲያውም እኔና አዲሱ ዛሬ በተለያየ ቦታ ሆነን እንጂ ታማኝ ሌሎችን ለማክበር በመታዘጋጀው ዝግጅት ራስ በታወቅ በተከበርክበት ወይም ዕውቅና በተሰጠህ ብቻ ሳይሆን ሌሎችን ማክበርን አጥብቀን ባህሉን በመናወደስበት ዝግጅት ከአዲሱ ጋር ደጋግመን እንጠይቅህ ነበር። ዛሬ እናንተ ናችሁ ለዚያ ክብር የበቃችሁትና እስኪ ስሜታችሁን አጋሩ ለአድማጮች።
ታማኝ አንተ ለፍተህ እሺ ታማኝ ከደብኝ
አረንዴቶ ነው
ስለሆነስ ከናሉላ ብዙ ጊዜ አሁን ታማኝ እንደም ጥሩ ምሳሌ ነው። እሱን በሚያከብረበት ጊዜ እሱንም ስለጣት እናመሰግናለን ለማለት ተሸላሚዎቹን ተመስጋኞቹንም እንደገና ለማመስገን እናቀርባለንና ገና ቀደም ሲጀምር አንድ ነገር አሳቀኝ። በነገር ላይ እስቲድምጻችሁን ልፈትሽ ስትለን ወይ ጉድምጽ መፈተሽ ቀርቶብኝ መፈተሽ ጀመርኩ ይላል እስተነበር በደስና እኔም አሁን ተሸላሚ ሆኜ ለውይይት ስቀርብ ለካንቲ ነው ይገርማል ይያልኩ ነበርና ስሜቱ ቀላል አይደለም። ደሞ አይተውኝ ማቁ ሰዎች አንተ ነህ እንደ ጥሮታ ወጣህ በዚህ ሁኔታ ይያሉኝ በማድነቅ ብቻ ለሽልማት ያጭኝ ሰዎች አሉ። ለዴራው ሽልማት ደሞ በቅርቡ የቤተሰብ ስብሰባ አለ። የራሴ ቤተሰቦች ትልቅ ስነ ስርዓት አድርገው ሸልመውኛል። እንግዲህ ወደፊት ይከተላል በያስባለሁ አላ ደሞ አንተ ሰብሰብ አድርገህ ተሸልመኝ ማለት አላለም። ስሜቱ ግን በጣም ጥሩ ነው። ሰዎች ምንም ነገር እንደው ለሰራው ነገር እውቅና ሰጥተው እግዚአብሔር ይስጥልን ማለት ትልቅ ነገር ነውና ደስ ብሎኛል። በጣም ደስ ብሎኝ ነው እጄ የመጣሁት። ከሁሉም በላይ ደግሞ የኔ ስራ ባልደረባ የነበረችው ወይዘሮ ፍሬደም ታሰግድ ሽልማቱን ሰጪ እሷ ነበረች እና ካባ ያደረበችልኝ ያቺን ካባ ግን እንደ ቪዣት ቤተክርስቲያን ሳለመጣ ቆጥቶኛል። እና ትልቅ ስሜት ነው የሚፈጥርብህ። ጎሽ እንኳን ሰው በሚወደው መልክ ስራዬ ላይ ቆየው ብዬም አስቤያለሁ። እንግዲህ መቼም ስራዬን ወደው ላይ ነው ሸለሙኝ በሚል ስሜቱ ቀላል አይደለም። ያበረታታል። ምንም ነገር ስራ ምንም ደግሞ በምትሰራው ስራ እንድትቀጥልና በተቻለ መጠን ሰዎችን ለማስደሰት የምትሞክርበት ሁኔታ ስሜት ይፈጥርብሃልና ቀላል አይደለም አሉላ። ስሜቱ ደስ ይላል።
በትክክል ሊረዱት የሚቀል ይመስለኛል። አዲሱ ምናልባት አሁን በደንብ ጊዜ ያለኝ ለአመታት ያበረከቱትን ለሽልማት የምታስቡ መሰለፍ ትችላላችሁ ምትል ይመስላል።
እንዳልኩማ ተፈቃለም እንዳልከው ደግሞ እንግዲህ እንዳፈ ይደረግልኝ ይቀጥል ይችላል።
እንደ ተረጠርኩት ተሰለፉ ጊዜ ያለኝ ብለሃል ሰምተናል። እኔም ታማኝ ወደ አንተ ልመጣ ነው። ከዚህ ቀደም ሌሎች ሽልማቶችን ተቀበልክበት ጊዜ የነበሩ ዝግጅቶችን አስተዋውሳለሁ። ነገር ግን ቀድም እንዳልኩት ለሌሎች የሚሰጥ ክብር ላይ ለዚያ ትልቅ ቦታ ከሚሰጡ ሰዎች ውስጥ እንደሆንክ እናውቃለን። በርካታ የሚለው ይገልጸው ይመስለኛል። በተደጋጋሚ የተለያዩ የህይወት ስራዎቻቸው ለማክበር የተደረጉ ዝግጅቶች ዋናው አስተባባሪ ሆነ እናገኝህ እናናግርህ ነበር። ያንተ ስሜት ምን ይመስላል? እስኪ ንገረን ያንተንም።
አሉላ እንዳልከው በተለይ ሁለታችሁ አዲሱ እናንተ በዚህ ሐሳብ ዙሪያ ይገርማል። አጠቃላይ ቮይስ ኦፍ አሜሪካ አገልግሎት ከጀመረ ወደ 29 ጊዜ ኢንተርቪው ቀርቤያለሁ። ይሄን ጨምሮ ማለት ነው አብዛኛዎቹን ጉዳዮች ሽልማቶችን በተመለከተ ያደረግናቸው ነው። ሁሉንም ማለት ይቻላል ሁለታችሁ ነበር የምትጠይቁኝ። ከታዋቂ የጥበብ ሰው ከተስፋዬ ለማ ጀምሮ ወጋየሁ ደግነቱ፣ ታምራት ሞላ፣ ለገሰ ተፈራ፣ ሌሎቹን በምናከብርበት ጊዜ አሁን ይሄ ነገር ግን በየአካባቢው ልምድ የሆነ ኢትዮጵያኖች እየተሰባሰቡ በተለያየ ሙያ ዘርፍ ለሀገራቸው ለህብረተሰቡ አገልግሎት የሰጡን ሰዎች እውቅና እየሰጡ መሄዳቸው በቃ የምንመኘው ነገር እየመጣ ይመስላል። እኔ በተለያዩ ድርጅቶች ተሸልሜያለሁ። ከዛ በላይ ያስደሰተኝ ይሄን የኔ መሸለም ምናምን ሳይሆን አገልግሎት የሰጡ ሰዎችን በህይወት እያሉ አይናቸው እያየ ሳይደክሙ ከመሄዳቸው በፊት ይሄ ነው እንዲለመድ ምኞቴ ነበረና እሱ ተሳክቶ በማየቴ በጣም ደስ ብሎኛል። ሌላው እዛ ፕሮግራም ላይ እንደተናገርኩት እኔ ከጎንደር የኪነት ቡድን ወደ አዲስ አበባ ከመጣሁ በኋላ የመጀመሪያውን ኢንተርቪው ከጋሽ ታደሰ ሙሉ ነገር አዲሱ ነው ያደረገኝና ያን ጊዜ እሱ ኢንተርቪው በሚያደርገኝ ጊዜ የእውነት ነው የመጀመሪያው የሬዲዮ ኢንተርቪው ስለሆነ እኔ ቤቴ ቁጭ ብዬ ኢትዮጵያ ውስጥ ሁሉም ሰው መስማቱ ገርሞኝ በቃ ያ ኢንተርቪው እንዳለቀ ወደ ከተማ ሲሄድ ከቤት ወጥቼ የነበረኝ ስሜት ሁሉ ሰው በእኔ ጉዳይ የሚነጋገር ይመስል ነበር እና ያ ጊዜ እንግዲህ ከዛ በመነሳት ዛሬ ደግሞ እኔ ከአዲሱ ጋር እኩል ደግሞ ተሸላሚ ሰውን የፈጠረብኝ ስሜት በጣም ትልቅ ነበር እና የኔን ሳይሆን በአጠቃላይ ከአዲሱ ጀምሮ በሙያቸው አስተዋጽኦ ያደረጉትን መሸለም ማሰብ እና እውቅና መስጠት ለመጪው ትውልድ ምን ተሰራ ለማ ምን የሚለውን እንዲያስብ በቅርብ ያሉትን ደግሞ የሰሩትን ሞት ከመንጠቁ በፊት እያመሰገናቸው እንድናልፍ የሚለውን ነገር ከኔ ሽልማት በላይ የሀሳቡ ማደግ በየቦታው መጀመሩ አስደስቶኛል ለማለት ነው። አለ
መልካም አዲሱ የሆነ ነገር ልታክል የፈለክ ይመስላል።
አንድ ሁለት ነገር ላክል። አዲሱ የመጀመሪያ የሬዲዮ ኢንተርቪው አድርጎ በጣም ተገርም ያለው በዚህ እንኳን ዶክተር ለበይኖሮ ምን አንደ ለማጥፋልፏል ነገር ግን አሁን በሞት ከመነጠቃቸው በፊት የሚለው ታማኝ አንድ ነገር መጣብኝ። አንደኛ አሎላኔ እናንተ አብራን ሆነን አንዳንድ ታሪካዊ ሰዎች ሳያመልጡን ይያልን በጣም እንጓጓ ነበር። የተወሰኑት ሰርተናል ተፋጥቶልናል ያልተሳካልንና በቀጠሮ ያዝናቸው ሰዎች አሉ። እነሱን በእውነቱ አሎላ እንግዲህ አደራት ይባላል። ባይሆን እንደው ለማጀብ ዝም በያብሬ ቁጭ ልል ይችላልው በጋራ ምናቃቸው ሰዎች ሊሆኑ ስለሚችሉ ሌላ ግን አንድ ሳልናገር ማለፍ ማልፈልገው ይሄ ሽልማት ላይ ሲሄድ በዝም የሚያቆ ብዙ ሰዎች የታበች ይሉ ነበር። ሷግን አልቻለችም ባስልምና በትከረም ግን አንድ ነገር ስታረግ ነበር ስመጣ ቤት ስገባ በጣም ሰርፕራይዝ አርጋኛለች። ይሄ ሰርፕራይዝ ያማርኛ ቃሉ ይጣፋኛል ብዙ እንግሊዝኛ ቃላት እንዳልተረጎም ሁሉ ይሄ ይጣፋኛል በጣም አስደስታኛለች። ምን እንዳደረገች ታውቃለህ? አንዲት ቢሮ አለች ቢሮ አርጌ የምጠቀምባት ግን መስቀልቅል ያለች ነበረች። እቃውን አውጥታ መጻፎችን በወጉ ደድራ አዲስ ምንጣፍ አድርጋ ቀለም ቀብታ ስገባ በጣም ገረመኝና የኔ ሽልማት ደግሞ ይሄ ነው ብላ አስደስታኛለች። በጣም ድንቅ ባለቤት ነች ያለች በእውነቱ ደግሞ አይደለም ህይወቴ በጣም ይደሰትባታልና ጥሩ ሽልማት አገኝቻለሁ። ከዛች ቢሮ አሁን ፍቅር ይዞኝ እንደም ከሷ ጋር ቴሌቪዥን ማየት እቺ እዛ ቢሮ የነ ቁጭ እንደውና እንዴ አይነቱን ነገር ገጥሞኛል በዚህ ሽልማት በዚህ ጥረታ ወቅት ማለት ነው።
አዲሱ ሁለተኛውን ነጥብ በሌላ መንገድ አምጥተዋል። ሁሌ እንደሚባለው ለተሳካ ስራ አጋዦች አሉና በተለየ የህይወት አጋር የትዳር የፍቅር ህይወት አጋር ሲሆኑ በቀጥታ የማይመጡ የማይታዩ ነገር ግን ለዛ ያ ሰው ለሰራው ስራ ወይም ለሰራችው ስራ ከጀርባ ሆኖ ያን ሞተር የሚያንቀሳቀሰው ሰው ሁሉ ነገር ለዛ ሊያመች የሚያደርገው ሰው በዚህ ሀገር ባህል ውስጥ ይታወቃል። ብዙ ጊዜ ሊጠራል ስማቸው አብረው ይወደሳሉና ሽልማቱ የቤታችሁም ጭምር ነው እናንተ ለሰራችሁ ስራ የነሱ ማስተዋጽኦ አለ በሚል ነው ጀምር አድርገዋል። አዲሱ ላይ አንድ ሁለት ቃላት ወርውረ ወደ ታማኝ ብንሄድ
አው እንደምታቀው የኛ ስራ ከወታደር ትንሽ መለስ ያለ ነው። ውጪ ወስዳል ውጪ አቆያል ያከርማል ግን ብዙ ጊዜ እንደ ልምድ ሆኖ ለሶስት ቀንም ለአምስት ቀንም ለሳምንትም ለወር ልሂድ ዘዝን ለይቼ አላስቀርም። አጋዥነቷ በጣም ጉልህ ነው ለኔ። ሪፖርቲን ስጽፍ በጣም ትተባበረኛለች። አንዳንዴ አምሽቼ ምሰራት ወይም ጽፋት ነገር ካለች የኛ ስራ እንደምታቀው ለቤት ተከትሎ ይሄዳልና እዛ ጫርጫር ሳረግ አሁን ምን አለ አርፈቁጭ ብለ ጠዋት ጽፎ ትለኛለች። ጠዋትማ ሄጄ መጥረሻ የነውላታለሁና በጣም ነው የምታግዘኝ። ታዲያ ቀጠሯለኝ ከሰው ጋራ የታመሽ አልባልም። እንዲህ አይነት አመኔታም የሚጥሩብህ የህይወት አጋሮች ቀላል አስተዋጽኦ አይደለም የሚያደርጉልህ። እና ለእያንዳንዱ የሥራ ስኬት አንድ ጎበዝ ሰው አጠገብህ ለሚባለው ትርጉሙ እነሱ ላይ ይጎላል። በእውነቱ በበቂ አመስግኛ ላበቃም ባለቤቴ። ሌሎች ቤተሰቦችም ይሄን ነገር ይገነዘባሉ ይረዱኛል ያግዙኛል።
ግሩም ነው። በሕይወት አጋር እገዛ ታማኝ አንተ ነው ተራው።
ብዙ ቦታ ተናግሬዋለሁ። ትንሽ ለየት የሚለው በተለይ በፖለቲካ እንቅስቃሴ ውስጥ ስለነበርኩ ብዙዎች በነባ ጊዜው የማይወዱት የሚያስፈራ ከመንግስት ጋር የሚያጋጭ መንግስት በዚሁ ጉዳይ ምክንያት ከኔ ጋር ቅርቦች ግንኙነት መፍጠር በራሱ እንደሚተላለፍ በሽታ ስለሆነ በተለይም አብረህ በመታየት ብቻ የምትወነጀልበት ስለነበር ብዙ ሰው በሚሸሽበት ትርፍ ገንዘብ ምን የማያመጣ በስሜት በፍላጎት ብቻ የሚደረግ በመሆኑ በዚህ ላይ ልጆች ዘይን ሁሉ ስታደርግ ደግሞ የልጆቹን የለት እንቅስቃሴና የቤት ኃላፊነት መሸከም በጣም ከባድ ነበር እና በጣም የፈተና ጊዜ አሳልፍ ያለው። በተለይ ደግሞ ቴሌቪዥንን ካቋቋምን በኋላ ለስድስት ዓመት ያለረፍት በየአገሩ ከአውስትራሊያ ጀምሮ መላው አውሮፓን፣ መላው አሜሪካን፣ ካናዳን ጨምሮ አውሮፓ የተዘዋወርኩ ሁሉንም ውኬንድ ማሳልፈው ውጭ ነበር። በዚህ ጊዜ ልጆቹን የቤት ኃላፊነቱን መውሰድ በራሱ ትልቅ ፈተና ነበር እና ይሄን ሁሉ በማደርግበት ጊዜ የቤቱን ኃላፊነት በአጠቃላይ የምትወስደው ባለቤቴ ነች እና ልጆቼን በጣም ጎድቻቸው ነበር። ደስ ያለኝ አሁን ትልቁ ልጄ ባለፈው ከሃይ ስኩል ሲመረቅ ባደረገው ንግግር ያደርጋል ብዬ አላሰብኩት ስለአገርህ እና ለህዝብ ብለህ ስለሆነ ብሎ ሪኮግናይዝ ስላደረገ እኔ ደግሞ የሚገባቸውን ነገር ባለመስጠቴ ራሴ እንደ ወንጀለኛነት ስሜት በውስጤ ስላለ እሱ የምረቃት ሁለት እናቱን አመስግኖ እንደገና አባታችን ጊዜም ባትሰጠን ምንም ባታረክ ለብዙ ሰው ስትል ነውና ሳክሪፋይስ ያረከው የሚለውን ነገር ሲናገር በጣም ስሜታዊ ሆኜ ነበር። የቤተሰብ እርዳታ እና ባለቤትህን ድጋፍ አላገኘህ በስተቀር እንዲህ አይነት ነገር በጣም አስቸጋሪ ነው እና ብዙ መስዋዕትነት ከፍላለች ከምትወደው የሙዚቃ ሙያ ሁሉ ርቃ እኔ የፈለኩትን እንዳደርግ። ምክንያቱም ይሄኛው የኔ ስሜት ነበር መጀመሪያ። የኔ ፍላጎት ነው። ልጆቼ በፍላጎት አልተወለዱም። በእነሱ ከተወለዱ በኋላ ማግኘት የሚገባቸው ማግኘት ነው እንጂ ያለባቸው አድገው 18 ከሆኑ በኋላ ነው ሀሳቤን አላማዬን ላስረዳቸው የምችለው። ከ18 በፊት ግን ምን እንደማረግ ለምን ያህል መጣም የሚለውን ለማሳመን 18 ዓመት መጠበቅ ነበረብኝ እና በመጨረሻ ልጄ ግን ስለገባውና ስለተናገረ በውስጤ የነበረውን ሸክም አቃሎልኛል እና የዚህ ሁሉ መስዋዕትነቱን ኩል የተጋፈተችው ባለቤቴ ነች እና ምስጋና ይገባታል ለማለት ነው።
ታማኝ በነገራችን ላይ የዘገየ ካልሆነ እንኳን ደስ ያለ በሆነቱ ልጄ በቃሉ ሁለተኛ ደረጃ ጨርሶ ወደ ኮሌጅ ገብቷል። ዛሬ እንደውም እናወራው እሱም ኮሌጅ አስገብታችሁ
መመለስላይ ነው።
እንግዲህ ከእናንተ ጋር የሚኖረን ጨዋታ መስመሩን ብንቀየርም ጀመረ እንጂ የሚያበቃ አይደለም። ወዲሁም ሽልማት በመቀበል ስራ እንደሚበዛባችሁ ገብቶኛል። በቀጠሮ እንለያይ። አሁን ያላችሁበት ጥርፊያ ላይ ነው። አመሰግናለሁ።
መልካም በዓል።
እግዚአብሔር ይስጥልኝ።
በትንሽቱ ወር ጳጉሜ የተሰየመው የሎስ አንጀለሱ ኢትዮጵያውያን የመዝናኛና የባህል ማዕከል ነው ሸላሚያቸው። ለሶስተኛ ጊዜ በተካሄደው ከአዲሱና ከታማኝ ሌላ ለዘንድሮ የክብር ሽልማት የበቁ የበርካታ ሽልማቶች ባለቤቷ መንበር አክሊሉ ከዚህ ቀደምም ከካሊፎርኒያው የሆሊ ኔምስ ዩኒቨርሲቲ የክብር ዶክተሬትም የተቀበሉ ናቸው። እንዲሁም አራተኛው ተሸላሚ ግለሰብ አይደሉም፣ ማህበር ነው። የኢትዮጵያውያንና ኤርትራውያን የወዳጆች ማህበር ነው። የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን
አሁን አሁን ሰዓቱ የንጉስ ያክሊሉ መስኮት የሚከፈትበት ነው።
አሉላ እንደምታውቀው አንድ ሰሞን ፈረቃ ውስጥ አስገብቶን የነበረው የኤሌክትሪክ አገልግሎት ዛሬ ላይ እየካሰን ይመስላል በል ምን የሱ ነገር የምናጣው ታዲያ ብርሃን ብቻ ሳይሆን ስራም ምግብም ዜናም ወቅታዊ ጉዳይም ነው። ቪኦኤ በአዱ 94.3 ላይ ስርጭት መጀመሩ በተለይ ለአዲስ አበባዎች እንደኔ ላሉ ዜና ተከታታዮች ደግሞ መብራት ሲጠፋ መልካም አጋጣሚ ነው። ሌሎች ብዙዎች ተከታታዮችም አፍርቷል። ዛሬ ክረምቱ ሳይወጣ ስለ ሶላር ብርሃን አገልግሎት ላጫውታችሁ ፈለኩ። ሶላር ቴክኖሎጂው ጥሩ የመሆኑን ያህል ስርቆት ይበዛበታል፣ በቀላሉ ይሰረቃል። በዚህም ምክንያት በሶላር ብርሃን የሚጠቀሙ ሰዎች ሲቸገሩ ይታያል፣ በመንገድ በቤት። ለዚህ የኢትዮጵያ ኤሌክትሪክ መብራት ኃይልም ሆነ ጉዳዩ የሚመለከታቸው ክፍሎች መፍትሄ ያገኙለት አይመስልም። ለዚህ እንደ ምሳሌ አድርገን ከአዲስ አበባ አድዋ ድልድይ አካባቢን ከአዲስ አበባ ውጪ ደግሞ ደብረ ዘይትን መጥቀስ ይቻላል። ለሁሉም ሶላር ምንድን ነው? ኢንጂነር ካሳ ወልደሰንበት የቤታ ኃላፊነቱ የተወሰነ የግል ኩባንያ ዋና ስራ አስኪያጅ።
ሶላር የምንለው የፀሐይ ኃይል ማለታችን ነው። ሶላር ማለት እስካሁን ድረስ ብዙ ጊዜ የኤሌክትሪክ ኃይል የሚገኘው ወይ በውሃ ኃይል ነው ወይም ደግሞ በናፍጣ በሚሰራ ጄኔሬተር ነው ወይም በንፋስ ኃይል የሚሰራ ጄኔሬተር አለ። የተለያዩ ጄኔሬተሮች አሉ ኤሌክትሪክ የሚያመነጭ ማለት ነው። እንግዲህ ሁሉ ብዙ ነገር ይፈልጋል፣ ብዙ ገንዘብ ይፈልጋል። በፀሐይ ኃይል ደግሞ የሚያመነጭ ደግሞ ቴክኖሎጂ መጣ። ይሄ ቴክኖሎጂ ያው በውጭ ሀገር ስርቶ በየጊዜው እየተሻሻለ ይመጣና ይሄ ምንድነው የፀሐይ ኃይልን ወደ ኤሌክትሪክ መለወጥ ማለት ነው። ስለዚህ ወደ ኤሌክትሪክ ለውጦ ይሄን ኤሌክትሪክ ደግሞ ለመብራት ሌሎችም ጉዳይ ዙሮ በትንሹ ነበር የሚታየው። ዛሬ ግን በትልቁ እንደውም በሜጋዋት እንደ ትልቁዎቹ እንደ የውሃ ኃይል በሚሰራ ጀነሬተር ያክል የሚሰሩ ናቸው።
በገጠሩ አካባቢ ስራችሁን እንዴት አርጋችሁ ልታስፋፉ ቻላችሁ?
እኛ እንግዲህ ስንጀምር መጀመሪያ ስናየው የገጠሩ በእኛ ሀገር ብዙ የኃይል ማመንጫዎች አሉ። ኃይል ማመንጨት የሚያስችሉን ደግሞ ለምሳሌ የውሃ ኃይል ንፋሱ ፀሐይ ሁሉ ነገር አለ፣ ግን አልተጠቀምንባቸውም። ስለዚህ ለምን ከአንድ ፍራሻ እናድርገው ብለን እንን የገጠሩን ህዝብ ከጨለማ ወደ ብርሃን ለምን አናመጣውም በቀላሉ? ስለዚህ ሌላው ዓለም የደረሰበት ነው፣ እኛ ደግሞ ለምን አናዳርሰውም ብለን ይሄንን የሶላር ጀመርን። ይሄን የጀመርነው በትንሹ ነው። ለምሳሌ መብራት የሚያበራ ቴሌቪዥን የሚያሰራ ቀስ የሚያለ ደግሞ ፍሪጅም የሚያገዘግዝ ኤር ኮንዲሽን ማለት አየር ማቀዝቀዣውንም ሁሉ ነገር የሚሰራ በመሆኑ የገጠሩ ህዝብ ለምን በጭስ ያልጋል እኛም ሲሞክር በዚህ በኩል የሚል ሐሳብ ስለነበረ ጀመርነው።
መልካም። ኢንጂነር ካሳ ለህዝቡ እንዴት አስተማራችሁት? ዘዴውስ እንዴት ነበር? እስኪ እሱን ደግሞ ይንገሩን።
ለምሳሌ የኤሌክትሪክ የጥገና ስራዎችን መስራት፣ አራዲ ቴክኖሎጂዎችን ወደ ሀገራችን ማስገባት፣ ከነዚህም አንዱ ደግሞ ሶላር ነው። ሶላርን ማስገባት ጀመርን። ሰውን አሳየን እንዴት ነው እንደሚበራ። ለምሳሌ ድሮ እኛ ሀገር የሚታወቀው አምፖል 60 ዋት 70 ዋት 100 ዋት ይባል ነው። እኛውን ስናመጣ ባለ 5 ዋት ባለ 4 ዋት ስንላቸው ምን አይነት ነው እንደዚህ አይነት ብሎ በፍጹም ሊገባቸውም ያልቻለበት ጊዜ ነበረ። ስለዚህ የጨለማ ቤት ሰርቼ እንደ ፎቶግራፍ ማቀሪያ ቤት ማለት ነው። ስለዚህ አስገብቼ ባለ 5 ዋት ባለ 4 ዋት አምፖሎችን አብርቼ እንዴት እንደሚበራ ይሁት ኃይሉን ብዬ እንደዛ በማለማመር ነው እዚህ ያደረስናቸው ማለት ነው። ከዚያ በኋላ ግን ህዝቡ እየለመደ መጣ። በየአካባቢው በአንድ አካባቢ በደንብ አድርገን ጠንከር ብለን ገባን። ሰው እየለመደ መጣ። በዚህ ምክንያት ሶላርን እያስፋፋን እዚህ ያደረስነው ማለት ነው።
አመሰግናለሁ ለዛሬው ኢንጂነር ካሳ ወልደሰንበት። ሶላር እንግዲህ ቴክኖሎጂው እንዲህ ተደክሞበት ነው ስራ ላይ የሚውለውና ህብረተሰቡ ራሱ ሊከባከበው ይገባል። ዘራፊዎችን የከተማ አስተዳደሮችም እርምጃ ሊወስዱና ሊቆጣጠሩ ይገባል። ለዛሬ በዚሁ ይብቃኝ። የዛሬ 15 ቀን እንገናኛለን።
ተገግሰን እናመሰግናለን። አድማጮች አሁን በቀጥታ ወደ እናንተ መልእክቶች። ከረጅም ጊዜ የፕሮግራሙ ተከታታዮች በኢሜይል የደረሱንን በየተራ ላሰማችሁ። እንደምትገምቱት አሁን ለአዲሱ የሚላኩት ያድናቆት ያክብሮትና በቀጣዩም የህይወት ምዕራፍ መልካም ሁሉ ይግጠምህ የሚሉት የበጎ አሳቢ አድማጮቹ የኢሜይል መልእክቶች አሁንም አልተቋረጡም። ቀደም ብለው ከደረሱን አንድ ሁለቱን ላከታተል። ለተወዳጁ ጋዜጠኛ አቶ አዲሱ ሲሉ የሚንደረደሩት ሲራክ አስፋው ናቸው። ከሮተርዳም ባደረሱን በዚህ የኢሜይል መልእክታቸው ያንተንና ያሉላን የራዲዮ መጽሔት ዝግጅት አልጠግብ ከመአለቴ የተነሳ በፖድካስት ጭኜ የወሩን በአንድ ጊዜ ነው ባከታታይ የማዳምጠው። ዛሬ ግን ምን እንዳዳምጥ እንደገፋፋኝ በቅጡ ባላውቅም የመጨረሻውን የራዲዮ ዝግጅትን በቀጥታ በመከታተሌ በጣም ደስተኛ ነኝ። በህይወቴ ሲሉ ይመለሳሉ ሲራክ፣ በህይወቴ የምመኘው አንተን ሊቁን አቶ ንጉሴንና ወጣቱን አቶ አሉላን አንድ ጊዜ በአይን ማየት ነው። ዋሽንግተን የዛሬ 9 ዓመት መጥቼ ስራ ላይ እንደሆናችሁ ተነግሮኝ ነው እያዘንኩ የተመለስኩት። መቼም እኔ በግሌ ብዙ የበሰሉ የኢትዮጵያና የውጭ ሀገር ጋዜጠኞችን እከታተላለሁ። ከልቤ ከማከብራቸውና ከማደንቃቸው አንዱ አንተ ወገኔ አቶ አዲሱ ነህ። ላካፍልከኝ ትምህርት ሁሉ አመሰግናለሁ። እግዚአብሔር ያሰብከውን ሁሉ ያሳካልህ። መልካም የጥረታ ጊዜ። ከአክብሮት ሰላምታ ጋር ሲራክ አስፋው ሮተርዳም። ሁለተኛው አድማጫችን ከአዲስ አበባ ነው ያደረሱን። አዲሱ አበበ በጣም ወደው ጋዜጠኛ ነው በብዙ ምክንያት ይላሉ ማይክ መቅደም የተባሉት አድማጫችን። በብዙ ምክንያት ነው የምወደው። አንደኛው ከልጅነቴ ጀምሮ አባቴ የአሜሪካ ድምጽን ሲያዳምጥ አብሬ እየሰማው እንዳዲሱና ይከተል ስምሆኑ ገርሞኛል። ጌታሁን ታምራት እነሱን ለመሆን እየተመኘው አድርጌ የምወደውን ሙያ ከነሱ ወስጄ ጋዜጠኛ ሆኜ የምችለውንም ለማድረግ እየሞከርኩ ነው። ሌላው ደግሞ ማይክ ይከተላሉ። ሌላው ደግሞ አዲሱ የሚያቀርባቸው ዝግጅቶች ሁሉ ጥንቅቅ ያሉ ሲሆኑ በራሱ ስሜት ብቻ የሚመራ አለመሆኑ የሀገሩን የኢትዮጵያን ነገር አጥብቆ በትክክለኛ መንገድ ለማሳየት የሚጥር መሆኑ የሚናገራቸው ነገሮች ሁሉ ቀላልና ግልጽ በዛ ላይ ሰዎችን ሲጠይቅ ከድምጹ የምሰማው ከፍተኛ አክብሮታዊ የሆነው አነጋገሩ አጠያይቁ አንዳንዴም ምናልባት ተሳስቼ ከሆነ እታረማለሁ የሚለው ስነ ስርዓቱ እንዲሁም ሌሎች በቃል ለገልጻቸው የሚያቅቱኝ የሚገርሙኝ ምርጥ የጋዜጠኛ መለኪያ የሚያደርጉ ብዙ ነገሮች አሉ። አዲሱ ጥረታ ሊወጣም ሆኑን ስሰማ ታዲያ የደነገጥኩት አደነጋገጥ መርዶ የተነገረኝ ይሃል ነበር። ለምን እንደሆነ አላውቅም ውስጤ እርብሽ ብሽ ነው ያለብኝ። በቅርቡ አዲሱ ኢትዮጵያ ሬዲዮ በነበረበት ጊዜ ከ40 አመታት በፊት የሰራቸውን አንዳንድ ፕሮግራሞች አግኝቼ ስሰማ ይበልጥ እንድደመምም አድርገውኛል። በጣም ብዙ ምክንያቶች መጥቀስ ይቻላል። አንዱን ብቻ ለመግለጽ ያህል በሌላው የዓለም ክፍል የተከሰቱ በሀገራችን የሆኑ ብዙ ጉዳዮችን በዛ መረጃ እንደፈለጉ ለማግኘት ቀርቶ በሆነ አጋጣሚ ለመስማት እንኳን ወራት በሚፈጅበት ዘመን ያቀርባቸው የነበሩት ፕሮግራሞች ለእንደኛ ያሉ ጀማሪ ጋዜጠኞች እንደ ማስተማሪያ የሚሆኑ ናቸው። ፕሮግራም ለሬዲዮ ከመጀመሪያው ጀምሮ ጽፎ አዘጋጅቶ አርሞ ከሙዚቃ ጋር አዋህዶ ለአድማጮች ማቅረብ እንኳን ያኔ ዘንድሮም እንዴት አስቸጋሪ እንደሆነ የሚያውቅ ያውቀዋል። ማይክ ይከተላሉ። ለሁሉም የምወድህ ጋዜጠኛ አዲሱ አበበ በእውነት ድምጽህን ከዚህ በኋላ በራዲዮ እንደማልሰማው ሳስብ ሀዘን ይጫነኛል። ግን ደግሞ ብዙ ሰርተሃልና ጥረታ መውጣት ረፍት ማድረግ የግድ ነውና እስከዛሬ ላበረከትክልን ብዙ ሙያዊ ቁም ነገሮች ሁሉ ከፍ ያለ አክብሮቴ ባለህበት ይድረስ። የወደፊቱን ሐሳብህን ባላውቅም ግን በሀገር ቤት በሙያህ የቀሰምከውን ታላቅ ቁም ነገሮች ብታስተምርበት ምን ይመስልሃል ሲሉ ይጠይቃሉ ማይክ። ቀሪው ዘመንህ የምትፈልገው የምትመኘው ሁሉ ነገር የተሳካ እንዲሆንልህም እመኛለሁ ከልባዊ አክብሮት ጋር ማይክ መቅድም ከኢትዮጵያ። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ተሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ታዲያ በዚሁ ልንቋጭ ነው። አሁን ይቀርን አሁን ውድ አድማጮች ዛሬው በዚህ መጠናቀቁ ነው። ለደና አደረስ ንብብ ታዲያ ከመጣቀለያው ዜና ንባብ በኋላ እንመለሳለን። እስከዚያው ግን ከተከታዩ ያቢላቀው እንደምወድህ ጋር ልተዋችሁ።
አሁን የዜና ማጠቃለያ ይነበባል። የዩናይትድ ስቴትስ እና ጃፓን በመርህ ደረጃ የንግድ ስምምነት ላይ ደርሰዋል። በመጪው መስከረም ወር የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ይፈረማል ብለዋል ፕሬዚደንት ትራምፕ። ፕሬዚዳንቱ በቡድን 7 ጉባኤ ጎን ከጃፓን ጠቅላይ ሚኒስትር ሺንዞ አቤ ጋር በተነጋገሩበት ወቅት ለጋዜጠኞች መግለጫ ሰጥተዋል። የንግድ ስምምነት ለገበሬዎችና ለትልቅ እርሻ ባለቤቶች በጣም ጥሩ ነው ብለዋል። ጠበንጃ ያዙ የሆንግ ኮንግ ፖሊሶች ዛሬ በብዙ ሺህ የሚቆጠሩ ሰዎች የተሳተፉበትን ጸረ መንግስት ተቃውሞ ለመበተን እምባስ መጭጋት ተጠቅመዋል። ለመጀመሪያ ጊዜ የውሃ ግፊት ቧንቧም ተጠቅመዋል። ትላንት የተካሄደው የተቃውሞ ሰልፍ ለሁለት ሳምንታት ለሚጠጋ መጀመሪያ ጊዜ ግጭት ታክሎበት ነበር። ጥቁር የለበሱ የቤዝቦልና የሸምበቆ ብትር የያዙ በመቶዎች የሚቆጠሩ ተቃዋሚዎች የነዳጅ ዘይት ቦምብና ጡብ በፖሊሶች ላይ ወርውረዋል።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪ ንጉሱ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ለአሁኑ በዚሁ ተሰናበትኩ። ሰላም ደህና ደሩ።